ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዝያ 12 2012 ዓመተ ምህረት ዝግጅታችን ጀመረ። ከጅቡቲ ተመልሰው በድሬዳዋ ለይቶ ማቆያ ጣቢያ የሚገኙ 3 ግለሰቦች ኮሮና ቫይረስ ተገኘባቸው።
እዛ ጋር ተርበው ነው ደክመው ነው ተዝለፍልፈው የሚደርሱ። ስለዚህ ለነኛ ሰብአዊ እርዳታ
የድሬዳዋ ጤና ቢሮ ኃላፊ ወይዘሮ ለምለም ናቸው። ዘገባው በአብይ ርዕስ ይቀርባል።
ከገባ ከእግዚአብሔር ጋር ሐኪሞች ያድኑሃል። ትልቁ ነገር ራስን አለመደበቅ ነው እና ወደ ሐኪሞቹ ማውጣት።
አቶ ዳግማይ በቀለ በኢትዮጵያ በመጀመሪያው ዙር የኮሮና ቫይረስ የተገኘባቸውና ያገገሙ ናቸው። ሙሉን ቆየት ብሎ ትሰሙታላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብራለች። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮቻችን። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። የኮሮና ቫይረስን ስርጭት ለመግታት ጅቡቲ ጥብቅ የሰዓት እላፊ አዋጅ ልታወጅ የምትገደድ መሆኗን አስታወቀች። በአገሪቱ ለኮቪድ-19 የተጋለጡ ሰዎች ቁጥር ድንገት ማሻቅቡን ተከትሎ ነው። ፕሬዚዳንቷ ኢስማኤል ኡመር ጊሌ በዛሬው ዕለት ለሕዝብ ባሰሙት ንግግር ዜጎች በቤታቸው ተገድበው የማይቀመጡ ከሆነ የሰዎችን እንቅስቃሴ የሚገድብ ጥብቅ የሰዓት እላፊ ለማወጅ የሚገደዱ መሆናቸውን የተናገሩት እስካሁን በተደረጉ ምርመራዎች በጅቡቲ ለቫይረሱ የተጋለጡ ሰዎች ቁጥር 846 ሲደርስ የሁለት ሰዎች ሕይወትም በዚሁ ሳቢያ ማለፉ ተዘግቧል። የኮሮናን ቫይረስ ወረርሽኝ የጥድፊያ መዛመት ለመግታት ላለፉት 4 ሳምንታት የሰዎችን ከቦታ ቦታ መንቀሳቀስ ጨምሮ እጅግ ጥብቅ የሚሰኙ ሀገር አቀፍ እርምጃዎችን ተፈጻሚ ስታደርግ የቆየችው ህንድ ግብርና መር በሆኑ ኢንዱስትሪዎቿ ላይ የተጣሉ እገዳዎችን በጥንቃቄ ማላላት ይዛለች። ገዳዎቹን የማላላቱ እርምጃ በአንዳንድ ዓለም አቀፉ ወረርሽኝ ብዙም ባላጠቃቸው የአገሪቱ ክፍሎች የሚገኙ ሌሎች ኢንዱስትሪዎቿንም እንደሚጨምር ተገልጧል። ኒው ዴልሂ በዛሬው ዕለት ይፋ ያደረገችውና ይህ ከዚህ ቀደም ተጥሎ የነበሩትን እገዳዎች በከፊል የማንሳቱ ውሳኔ ዜና የተሰማው የወረርሽኙን ስርጭትና የተጋላጮችን ቁጥር በሚያሳየው ሪፖርት እስከዛሬ ከተዘገቡት የአንድ ቀን ስሌቶች ትልቁ የሆነውን የ1600 አዲስ ተጋላጮችን ቁጥር ባስመዘገበች ማግስት ነው። የትላንቱ አዲስ ሪፖርት በዚያች ሀገር ለበሽታው የተጋለጡትን ሰዎች ቁጥር ከ17500 በላይ ሲያደርስ በኮቪድ-19 ሳቢያ ሕይወታቸውን ያጡ ዜጎቿም ቁጥር 543 ደርሷል። ህንድ በዛሬው ዕለት የወሰደችው ይህ እገዳዎቹን የማላላት እርምጃ በአመዛኙ የገጠሩን ኢኮኖሚ ለማንቀሳቀስና እንዲሁም እገዳውን ተከትሎ የአገሪቱ ኢኮኖሚያዊ እንቅስቃሴ ቀጥ ባለበት ወቅት ከሚኖሩባቸው ከተሞች ወደ ትውልድ ቀዮቻቸው የተመለሱትንና ከፍተኛ የኢኮኖሚ ድቀት ባስከተለው ቀውስ ክፉኛ የተጎዱ በብዙ ሚሊዮኖች የሚቆጠሩ በዕለት ተዕለት ገቢ የሚተዳደሩ ዜጎቿን ስቃይ ለመቀነስ የታለመ ነው ተብሏል። ይህ በእንዲህ እንዳለ የኮሮና ቫይረስ ወረርሽኝ በስፋት የተዛመተባቸው ግዙፍ ከተሞቿ ኒው ዴልሂና ሙምባይ በአውሮፓውያኑ የቀን አቆጣጠር ሚያዝያ አጋማሽ ላይ ሊያበቃ ታቅዶ የነበረው እገዳ ቢያንስ እስከ ግንቦት 3 ለሚቀጥሉት 2 ሳምንታት እንዲራዘም ተወስኗል። በኮሮና ቫይረስ ዓለም አቀፍ ወረርሽኝ ሳቢያ ለሌላ ጊዜ እንዲዛወሩ ከተወሰኑ እጅግ ግዙፍ ዓለም አቀፍ እንቅስቃሴዎች አንዱ የሆነው የጃፓን ኦሎምፒክ ወረርሽኙ በጊዜው ጨርሶ ላይጠፋ ይችላል በሚል በተያዘለት በአዲሱ የጊዜ ሰሌዳ መሰረት በመጪው ዓመት በ2021ም ላይካሄድ ይችላል ሲሉ የጃፓን የተላላፊ በሽታዎች አዋቂዎች ተናገሩ። በጃፓኑ የውጭ ሀገር ጋዜጠኞች ክበብ አዘናጅነት በዛሬው ዕለት በስልክ በተካሄደው ጋዜጣዊ መግለጫ ይህን ጥርጣሬያቸውን ያሰሙት የኮቤ ዩኒቨርሲቲው የተላላፊ በሽታዎች አዋቂ ፕሮፌሰር ኬንታሮ ኢዋታ ሲያብራሩ በኦሎምፒክ ውድድሩ ጋባዥነት ከመላው ዓለም የሚጎርፉት አትሌቶችና ተመልካቾች የሚከሰቱት ሁኔታ የኮቪድ-19ን ማገርሸት እውን የማድረግ እድሉ ከፍተኛ ነው ብለዋል። ዘወትር በናፍቆት የሚጠበቀው የኦሎምፒክ ውድድር በታለመው መንገድ ሊካሄድ እንዲችል አሉ ፕሮፌሰር ኢዋታ። አንድም የጃፓን የዚህን ወረርሽኝ መዛመት ሙሉ በሙሉ መቆጣጠር መቻል፣ ሁለቱም የተቀረው ዓለም በተመሳሳይ ለስኬት መብቃት የግድ ናቸው ብለዋል። የኦሎምፒክ ውድድሮቹ የሚካሄዱበትን መንገድና አቀራረብ ካለወጡም ለምሳሌ የሚያህል ውድድሮቹን ታዳሚ በሌለበት አሊያም የታዳሚ ተሳትፎ በእጅጉ በተገደበበት እንዲካሄዱ ካልተደረገ ተስፋ እንደሚደረገው በዚያን ጊዜ የበሽታው መከላከያ ክትባት ቢገኝ እንኳን የወረርሽኙ እንደ አዲስ የማገርሸት እድል ከፍ ያለና አደጋውም ይበረታ ነው ሲሉ ነው። የጃፓኑ ኦሎምፒክ አሁን በተያዘለት ጊዜ ሰሌዳ መሰረት የመካሄዱን ነገር ብዙም ተስፋ ባልጣለ ስሜት ፕሮፌሰሩ የገለጡት። ዲ አሶሲየትድ ፕሬስ እንደዘገበው የጃፓን ኦሎምፒክ አዘጋጅ ኮሚቴ ሊቀመንበርና ዋና ስራ አስፈጻሚ ቶሺሮ ሙቶም ኮሚቴያቸውና ዓለም አቀፉ የኦሎምፒክ አዘጋጅ ኮሚቴ ውድድሩ በመጪው ዓመት እንዲካሄድ በጋራ ደርሰውበት በነበረው ውሳኔ መሰረት እንደታለመው የመካሄዱን እድል ብዙም ተስፋ ያሳደሩበት አይመስልም። በየአራት ዓመቱ አንድ የሚካሄደው የኦሎምፒክ ውድድር አትሌቶችን፣ የፓራ ኦሎምፒክ ተወዳዳሪዎችን፣ የውድድሩ አስፈጻሚዎች፣ አሰልጣኞችንና ተለማማጆችን ጨምሮ ቁጥሩ 11,000 የሚገመት ሰው ውድድሩ ወደሚካሄድባቸው ስፍራዎች እንዲመጡ ያደርጋል። በተጨማሪም በብዙ ሺህ የሚቆጠር የውጭ አገር ጎብኚ ወደ ውድድሩ ስፍራ እንዲጎርፍ በማድረግም ይታወቃል። ሲንጋፖር 1426 አዲስ ለኮሮና ቫይረስ የተጋለጡ ሰዎች መገኘታቸውን በምርመራ ማረጋገጧን በዛሬው ዕለት አስታወቀች። የአሃዝ ለደሴቲቱ አገርና ከተማ በአንድ ቀን ሲዘገብ እስከዛሬ ከታየ ሁሉ እጅግ ግዙፉ መሆኑ ታውቋል። አዲሱ ሪፖርት በዚያች ሀገር ለወረርሽኙ የተጋለጡትን ሰዎች ቁጥር 8014 ሲያደርሰው በህመሙ ሳቢያ ህይወታቸውን ያጡት ሰዎችም ቁጥር 11 ደርሷል። ይህም ጠቅላላ አሃዝ የንግድና የፋይናንስ መናኸሪያዊቱን ሀገር በደቡብ ምስራቅ እስያ ለቫይረሱ በተጋለጡ ሰዎች ቁጥር ቀዳሚዋ አድርጓታል። ሲንጋፖር በወረርሽኙ መጀመሪያ ላይ ተግባራዊ ባደረገችው ጥብቅ የምርመራና ተጋላጮችን ተከታትሎ የመለየት የተሳካ ዘመቻዋ የወረርሽኙን መዛመት መግታት ችላ ነበር። ይሁንና አዲስ ተጋላጭ ሆነው የተገኙት ሙሉ በሙሉ ማለት ይቻላል በተጨናነቁ መኖሪያ ሰፈሮች የሚኖሩ በአነስተኛ ገቢ የሚተዳደሩ ከተለያዩ አገሮች የመጡ ሰራተኞች መሆናቸው ታውቋል። የጤና ባለስልጣቷ እነኚህ የውጭ ሀገር ሰራተኞች ባሉባቸው አካባቢዎችም ጥብቅ የምርመራ የግዴታ ማቆያዎችና ማህበራዊ መራራቅን የመሳሰሉ የበሽታውን የጥልፊያ መዛመት ለመግታት የሚያግዙ እርምጃዎች ተፈጻሚ በማድረግ ላይ ናቸው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ኮቪድ-19 በዓለም ዙሪያ የብዙ ሺዎችን ህይወት እየቀጠፈና ማህበረሰቦችን እያመሳቀለ ባለበት ከቀይና ከኑሯቸው የተፈናቀሉ አገር አልባ ለመሆን የተዳረጉ ሴቶችና ታዳጊዎች ጾታን መሰረት ላደረጉ ጥቃቶች ይበልጥ እየተጋለጡ መሆናቸውን የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ዛሬ አስታወቀ። ይህ ዓለም አቀፍ ወረርሽኝ በከፍተኛ ፍጥነት እየተዛመተ ባለበት በአሁኑ ወቅት ለስደተኞች፣ ለተፈናቃዮችና አገር አልባ ለመሆን ለተገደዱ ሴቶችና ታዳጊዎች አስቸኳይ ትኩረት እንዲሰጥ እንሻለን ሲሉ የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ረዳት ኮሚሽነር ጂሊያን ትሪክስ ናቸው የተናገሩት። አክለውም ለወረርሽኙ የመጋለጥ እድላቸው ከፍተኛ ነው፣ ጥቃት ለሚፈጽሙባቸውም የነጻ መንገድ መሰጠት የለበትም ሲሉ አሳስበዋል። የወረርሽኙን መዛመት ለመግታት በተወሰዱ የእገዳ እርምጃዎችና የአገልግሎቶች መቋረጥ ይበልጥ ለከፋ የማህበራዊና ኢኮኖሚያዊ ምስቅልቅል እየተጋለጡ መሆናቸውን የገለጹት ረዳት ኮሚሽነሯ ለወሲባዊ ብዝበዛና ልጆችን ያለ እድሜያቸው እንዲዳሩ ጭምር ለመሳሰሉ ችግሮች እየተጋለጡ መሆናቸውንም ተናግረዋል። መንግስታት ለነኚህ በተለይ ጾታን መሰረት ያደረጉ ጥቃቶች የተጋለጡ ወገኖችን እንዲከላከሉም ሲሉ ጥሪ አሰምተዋል። ሰሜናዊ አፍጋኒስታን ውስጥ ከታሊባን ጋር ሲፋለሙ የነበሩ 26 የአካባቢ ኃይሎችና የመንግስቱ ደጋፊ ሚሊሻዎች መገደላቸውን የአፍጋኒስታን መከላከያ ሚኒስቴርና የየአካባቢዎቹ ባለስልጣናት አስታወቁ። ትላንት ማምሻው ላይ የታሊባን ሸማቂዎች በታህካር ክፍለ ግዛቷ የካዋጃ ጋሃር ወረዳ የአካባቢው ኃይሎች ላይ ጥቃት መሰንዘራቸውንና ለሰዓታት የዘለቀው ውጊያም አጋዥ ኃይል ከመጣ በኋላ መመከቱን የግዛቲቱ አገረ ገዢ ቃል አቀባይ መሐመድ ጃዋድ ሂጅሪ ለአሜሪካ ድምጽ ተናግረዋል። ይህ እንዲህ እንዳለ በባልካ የግዛቲቱ ባለስልጣናት የሹልግራ ወረዳ 9 ሰዎች የተገደሉበትና ሌሎች 7 ሰዎች የቆሰሉበት የታሊባን ጥቃት ባለፈው ቅዳሜ መፈጸሙን አስታውቀዋል።
ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም ላይቭ አት ቪኦኤ አማሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ በድሬዳዋ ከተማ የኮሮና ቫይረስ የነበረባቸው ሰዎች ከቫይረሱ ነጻ ሆነው ወደ ቤታቸው ሲመለሱ ሌሎች 3 ሰዎች ደግሞ የኮሮና ቫይረስ ተገኝቶባቸዋል። ቫይረሱ የተገኘባቸው 3 ሰዎች ከጅቡቲ ተመልሰው በለይቶ ማቆያ የሚገኙ ናቸው። ከጅቡቲ ተመልሰው በለይቶ ማቆያ ጣቢያ ውስጥ የሚገኙ 574 ሰዎች በሙሉ የደም ናሙናቸው ተልኮ ውጤት እየተጠበቀ ነው ተብሏል። ከጅቡቲ በህጋዊ መንገድ ወደ አገር ውስጥ በሚገቡት ላይ ምርመራ ለማድረግ ሙሉ በሙሉ ባለሙያዎችና የጸጥታ አካላት ጉዳዩን እየተከታተሉት ቢሆንም በህገ ወጥ መንገድ የሚገቡትን ግን መቆጣጠር አስቸጋሪ ሆኗል ተብሏል። የድሬዳዋ ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ የሰጡትን ጋዜጣዊ መግለጫ የተከታተለው አዲስ ቸኮል ዘገባውን ያስደምጠናል።
በዛሬው ዕለት የድሬዳዋ አስተዳደር ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ ይፋ ባደረጉት መግለጫ 3 ተጨማሪ ሰዎች በድሬዳዋ የኮሮና ቫይረስ ተገኝቶባቸዋል። ይህም በከተማዋ ቫይረሱ የተገኘባቸውን ቁጥር 8 አድርሶታል። ይሁንና 3ቱም ሰዎች ከጅቡቲ ተመልሰው በለይቶ ማቆያ ውስጥ የነበሩ ናቸው ተብሏል።
ከዚህ ቀደም ከጅቡቲ በስደት ሄደው የተመለሱ በድሬዳዋ ዩኒቨርሲቲ ግቢ ውስጥ የሚገኙ ናቸው። እንግዲህ በአጠቃላይ ከላክነው 574 ናሙና እስካሁን ድረስ የ6ቱ ውጤት ቫይረሱ በሰውነታቸው እንዳለ አመላክቶናል።
የፌዴራል ጤና ሚኒስቴር ግን ዛሬ በፌስቡክ እና ትዊተር ገጹ ይፋ ባደረገው መረጃ ድሬዳዋ ላይ ተገኙ ከተባሉት መካከል አንዱ የውጭ ጉዞ ታሪክ የሌለውና በንክኪ የተያዘ ነው ብሎ ነበር። ዛሬ የኮሮና ቫይረስ የተገኘባቸው 3ቱም በአስራዎቹ እድሜ ውስጥ የሚገኙ ሲሆን አብረዋቸው በለይቶ ማቆያ ውስጥ ያሉ 574 የጅቡቲ ተመላሾች ጋር ግንኙነት ያላቸው ናቸው ተብሏል። በድሬዳዋ ዩኒቨርሲቲና የድሬዳዋ አጠቃላይ ሁለተኛ ደረጃ ትምህርት ቤት ግቢ ከሚገኙት ከ574ቱ የጅቡቲ ተመላሾች መካከል የተወሰኑት አጥር እየዘለሉ ድሬዳዋ ከተማ ውስጥ ይውላሉ ተብሎ ጥቆማ እንደደረሳቸውና ዛሬ ቫይረሱ የተገኘባቸው 3ቱ ግን ከለይቶ ማቆያ ወጣው እንደማያውቁ መናገራቸውን የጤና ቢሮ ኃላፊዋ ወይዘሮ ለምለም አስታውቀዋል። ከድሬዳዋ በ300 ኪሎ ሜትር ገደማ ርቀት ላይ የምትገኙ ጎረቤት ሀገር ጅቡቲ ይህ ሪፖርት እስከተጠናቀረበት ጊዜ ድረስ 846 ነዋሪዎቿ የኮሮና ቫይረስ ተገኝቶባቸዋል። ድሬዳዋ ከጅቡቲ ጋር ካላት ጠንካራ ኢኮኖሚና የህዝብ ለህዝብ ትስስር አንጻር የኮሮና ወረርሽኙ ወደ ድሬዳዋም ሊስፋፋ ይችላል በሚል ስጋት ጅቡቲና ድሬዳዋ ይገናኙበት የነበረው የአውሮፕላንና የባቡር መስመሮች የተዘጉ ሲሆን የህዝብ ማመላለሻ ተሽከርካሪዎችም ድንበር መሻገር አይፈቀድላቸውም። የጭነትና የነዳጅ ማመላለሻ ከባድ መኪኖች አሽከርካሪዎችም ምርመራ እንደሚደረግላቸውና የሚሄዱበት ክትትል እንደሚደረግላቸው ወይዘሮ ለምለም አስታውቀዋል። ይህ ብቻውን ግን ከጅቡቲ ወደ ድሬዳዋ የሚደረገውን ጉዞ ሊያስቀረው አይችልም ባይ ናቸው ወይዘሮ ለምለም።
በህገወጥ ግን የሚገቡ አሉ። በህገወጥ እኛም የምንይዛቸው ምንድን ነው፣ በእግራቸው ይመጡና ተዝለፍልፎ ኬላው ላይ ይወድቃሉ። ለምሳሌ ትናንትና ማታ 11 ሰዎች ወድቆ አግኝተን ለሊቱን ተሰብስበው እንደገና ማቆያዎች ደናቸዋል። በደረሰን ጥቁማ ሰዓት እንሄድና ተመስማል እና በመኪና ሌጋል አይደለም እየመጡ ያሉት ኢሌጋል ነው እና ቦርደሩ ሰፊ ነው። በእግር የሚገባበት ክፍተቱ ድሬዳዋ ብቻ ሳይሆን በአፋር በኦሮሚያ የምስራቅና ምዕራብ ሐረርጌ፣ ሶማሌ ራሱ ሶማሌ ክልሉ ክፍት ነው እና በእግር እየተገባ ነው የሚል ነው መረጃው። እኛም ቴስት አላደረግም። እኛ ምንድነው የድሬዳዋ ቦርደር ላይ መኪና የሚገባባቸው ሁሉ ባለሙያ አስገብተናል። የጸጥታ አካሎች አሉ እዛ። ስለዚህ ኢሌጋል የገቡትን እዛ ጋር ተርበው ነው ደክመው ነው ተዝለፍልፈው ነው የሚደርሱት። ስለዚህ ለእነኛ ሰብአዊ እርዳታ
ህብረተሰቡ ከጅቡቲ የሚመጡ ሰዎች ላይ ጥቆማ እንዲያቀርብ እንደተነገረውና ከገጠር ጭምር በርካታ ጥቆማዎች እንደሚደርሷቸው እነሱም አስፈላጊ ማጣራት እንደሚያደርጉ ወይዘሮ ለምለም ይናገራሉ። ይሁንና በዚህ ረገድ ያለውን ክፍተት የመንግስት አቅም ብቻውን ይሸፍነዋል ብለው እንደማያምኑ የሚናገሩት የቢሮ ኃላፊዋ ቀላል የሆኑትን የመከላከያ እርምጃዎች ሁሉም ነዋሪ ተግባራዊ እንዲያደርግ አደራ ብለዋል።
ማህበረሰቡ ራሱ ይጠብቅ፣ ይጠንቀቅ፣ የተባሉትን የመከላከያ መንገዶች ይተግብር። ቀላል ናቸው፣ ብዙ ገንዘብ የማያስወጡ ናቸው። ሁለት ያውቂ እርምጃ መናቅ፣ ከሚያስብልና ከሚያስነፍስ እጅ መታጠብ፣ ሳኒታይዘር መጠቀም፣ አፍና አፍንጫ መሸፈን፣ እነኚህን ያድርግና ስጋቱን እንቀንስ ነው ዋናው ነገር።
ከጅቡቲ ከዚህ በፊት 1800 ገደማ ኢትዮጵያውያን ተባረው በድሬዳዋና ደወሌ 14 ቀናት ቆይተው ወደ አዲስ አበባና ኦሮሚያ ተልከው ነበር። የእነሱም የደም ናሙና ተወስዶ ምርመራ እየተደረገ መሆኑ ወይዘሮ ለምለም አስታውቀዋል። ከእነሱ በኋላ ድሬዳዋ ከገቡት 574 ኢትዮጵያውያን መካከል የዛሬዎቹን ጨምሮ 6ቱ የኮሮና ቫይረስ የተገኘባቸው ሲሆን እርስ በርስ ካላቸው ንክኪ አንጻር ቁጥሩ ከዚህም በላይ ሊጨምር እንደሚችል ስጋታቸውን ገልጸዋል። ወይዘሮ ለምለም የቀሪዎቹ ምርመራ ውጤትም ተልኮ እየተጠበቀ ነው ተብሏል። በሌላ በኩል በድሬዳዋ ለመጀመሪያ ጊዜ የኮሮና ቫይረስ የተገኘባቸው ከአውስትራሊያ መጡ የነበሩ የ42 ዓመቱ የድሬዳዋ ነዋሪና የ34 ዓመቱ የተደራጋሩ በአሁኑ ሰዓት ከቫይረሱ ነጻ ሆነው ወደ ቤታቸው እንዲመለሱ መደረጉን ወይዘሮ ለምለም ይፋ አድርገዋል። የሚከታተሏቸው የሕክምና ባለሙያዎች ተመድበውላቸዋል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ድምጽ መስሄት ነው ያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አዲስ ቸኮልን ለዘገባው እናመሰግናለን። የትንታኔው መስሄት ይቀጥላል። በኢትዮጵያ የኮሮና ቫይረስ ከተገኘባቸው ሰዎች ውስጥ የተወሰኑት አገግመው ወደ ቤታቸው እየገቡ ነው። የአዳማ ከተማው ነዋሪ አቶ ዳግማይ በቀለ ከቫይረሱ አገግመው መኖሪያ ቤታቸው ተመልሰዋል። ሙክታር ጀማል አነጋግሯቸዋል።
እኔ ዳግማይ በቀለ እባላለሁ። ያው በአዳማ ከተማ ነው የምኖረው። ሙያዬ ፋርማሲስት ነው።
አቶ ዳግማይ በጣም እናመሰግናለን። እንኳንስ ለቤቶም አበቃዎት።
አሜን።
አቶ ዳግማይ ከኦሮሚያ ክልል አዳማ ከተማ ላይ መጀመሪያ የኮቪድ-19 ኮሮና ቫይረስ ከተገኘባቸው ሰዎች ውስጥ ነበሩ። እስቲ ምን አይነት ግንኙነቶች ነበሩ? ምን ነበር ለዛ ምክንያት የሆነው ብለው የሚያስቡት?
እኔ ምንም ይሄ ነው ብዬ ከሌን ያሳዘን ብዬ የምጠረጥረው የለም። ምናልባት ትንሽ የምጠራጠረው ምንድን ነው ይሄን ምልክት ካየውበት ከ11 ቀን በፊት አንድ የውጭ ዜጋ ነው። ያ ዜጋ ግን ልነግር የምፈልገው ጃፓንም ኮሪያም ቻይናም ወነኝ እንደሩ ሙስዳቅ ላይ ያሉ እነ ፊሊፒንስ፣ አፍጋኒስታን ምናምን ህንድም አይደለም። የእነዚህ ከለሮች በጣም ያስታውቃሉ ለብቻቸው። ኢሮፕ ነው የሚመስል ኦር አሜሪካዊ ነው እንግዲህ ከእነኝህ ከሁለቱ አንዱ ነው። እሱ መጥቶ ለሁለት ደቂቃ ኦር ሶስት ደቂቃ አውርተን ነበር መድኃኒት ቤት ውስጥ። ምናልባት እሱ ትንፋሽ ተንፍሶብኝ እሱ ትንፋሽ ይዞኝ ይሆናል። ምንት የሆነ ጥርጣሬ አለኝ እሱ ላይ። እንግዲህ
መጀመሪያ ምልክቱ መታየት እንደጀመሩ ምን ተሰማዎት? ወዲያውኑ ይሄ ነገር ኮሮና ይሆናል ብለው ማሰብ ሲጀምሩ ምንስ እርምጃ ወሰዱ?
ልክ ምልክቱን እንዳየው ዊዚን ሰከንድ ነው ራሴን የጠረጠርኩት። መጋቢት 9 ቀን ነው አዲስ አበባው እየገባሁኝ ስራ ቦታ ነው የሄድኩት። ወደ ቤት ያልገባው ማታ 1 ሰዓት አካባቢ ብን ብን የሚል ሰው ትንሽ ሲጀምር ደነገጥኩኝ በጣም አድርጌ። ምክንያቱም ያልኩ ፈረንጅ ተገናኝቸዋለሁ ከ11 ቀን በፊት እሱ ነው ጭንቅላት ውስጥ የመጣው። ሚሄዳት እንዴ ኮረና እንዳይሆን የሚል ለባለቤቴም ለሰራተኞችም ተናገርኩኝ። ከዛን ጊዜ ጀምሮ ያው ቤተሰቤን አላዳንኩም፣ ሰራተኞችን አድኛለሁ፣ የአዳማን ህዝብ አድኛ። በጣም ትልቅ ጥንቃቄ ነበር። መራቴን በማስክ አስራለሁ፣ እጆችን በጓንት አደርጋለሁ። ምንም ንክኪ አላደርግም ከሰው ጋር፣ ምንም አይነት ንክኪ ከማንም ሰው ጋር።
ልክ ኮሮና ቫይረስ ኢትዮጵያ ውስጥ ተገኘ ተብሎ የመጀመሪያው ጃፓናዊ ከተነገረ በኋላ በተለይ የእርሶ ከተሰማ በኋላ አዳማ ላይ፣ ሌሎች የኦሮሚያ ከተሞች ላይ፣ በአጠቃላይ ክፍለ ሀገር ከተሞች ላይ ከፍተኛ መደናገጥ ነበር የተፈጠረው። ቀጥሎ ደግሞ እርሶ ወደ ኳረንታይን ከገቡ በኋላ የእናንተ ቤተሰብ መጣ። ይህን ዜና ሲሰሙ ምን ተሰማዎት?
በስመ አብ ወወልድ ወመንፈስ ቅዱስ። ይህን እንኳን እንጃ ልነግርህ አልችልም የተሰማኝ ስሜት። ያው እኔ ሆስፒታል ገብቼ በሶስተኛው ቀን ነው እነሱ የገቡት። እኔ አላውቅም ነበረ መግባታቸውን። ያው ተደብቆኛል፣ ከጎኔ ነበሩ። ባለቤቴ እየደወለችልኝ ታናግረኝ ነበር። እዛው አጠገቤ ሆና ነው የምታናግረኝ። ልክ እኔ ግን የቤት ያለች ነው የሚመስለኝ። በኋላ እኔ ሐሙስ ሌሊት ነው የገባሁት ሆስፒታል። እዛ ሐሙስ፣ አርብ፣ ቅዳሜ፣ እሑድ፣ ማክሰኞ ነው የደወለችልኝ መሰለኝ። አይዞ በርታ፣ ትንሽ ያመኝ ነበር። ጽኑ ህሙማን ከሚባል ውስጥ ነበርኩኝ እና ማክሰኞ ዕለት ደወለችልኝ እና አይዞህ እየመጣሁ ነው፣ እኔም አግዛለሁ። እንዴ ደግሞ አንቺ ለብዶ የምትመጪው ብዬ ስላት እኔም እኮ ፖዘቲቭ ሆንኩ አለች። በጣም ደነገጥኩኝ። እንዴ እኮ ሰሞኑን ስታነጋግርኝ እኔም ልጆችም እንዲሁም 24 ሰዎች ከኔ ጋር ቆይ ግንኙነት ነበራቸው በሙሉ ኔጋቲቭ ናቸው ብለሽኝ ነበር ስላት፣ አይ ደግሞ አሁን ኔ ፖዘቲቭ ነሽ ብሎ አመጡኝ። ከአንድ ሰዓት በኋላ ደርሳለሁ፣ እረዳሃለሁ፣ እንዳውም ለጥሩ ነገር ነው፣ እኔ ምንም አልታመምኩም አለችኝ። እሺ አልኳት። እውነትም ከአንድ ሰዓት በኋላ ያው መጣች። እኔ በፊት አንደኛ ፎቅ ላይ ነበር የተኛሁት። ያው ሊያገናኙን ፈልገው ወደ ምድር ቤት ወሰዱኝ። እዛ ከተኛሁበት መጣች። ያው ድንጋጤ እያለ ቢሆንም እሷ እንዳትደነግር ብዬ ውስጤን በውስጤ ዋጥ አድርጌ ፈገግታ ፊት ነው የሰጠኋት። አይዞሽ በልጆቻችን እንወጣለን አንቺም ትወጫለሽ ብዬ ያልኳት። ያው ግን በዛ ጊዜ ትልቅ ተስፋ መቁረጥ ነበር በውስጤ።
ልጆም ጭምር ነበር
አላወቅኩኝም፣ አልተነገረኝም። ልጄም ማክሰኞ እሷን አግኝቼ ሌሊቱን ደግሞ እሷ በጣም አመማት እና ጠዋት በጠብቃት አትመጣም የተኛሁበት። በኋላ ወደ 2 ሰዓት ነው 3 ሰዓት ላይ እንደምን መጣ፣ ምን ነው በዛው ጠፋች ስላት፣ አይ አሞኛል፣ ልረዳ አልቻልኩም። ከዚህ በኋላ አንተ እንግዲህ ራስ ቻል ጠንከር ብላለችኝ እና ሄደች። የባሰ ያው ተስፋ መቁረጥ ውስጥ ትገባለህ እንደዚህ አይነት ስሜት ሲመጣብህ። ደግሞ እሷ ስትታመም እኔ ስታመም ያ ምን እንደሚታየው ወቀው ቤተሰብ መበተን ነው፣ ሌላ ምንም አይታይም። ይህንን አልኩ። ያው ተኝቼ ዋልኩኝ። ከሰዓት በኋላም ቃሷም አልመጣ ስትል አላስችላለኝና ለምንም ብዬ ወደ ሽንት ቤት ሄድኩኝና ድርግዳ ተደግፌም ሆነ ያው ብዙ መንቀሳቀስ ስለማልችል ሊያት ብዬ ወደ ሷት ሄድ ለውኔ ይሁን በልሜ በማላውቀው ሁኔታ የሆነ ነገር አይኔ ላይ ውልብ ሲል አየሁት። ከዛ ጮኩኝና አሜን ብዬ ጮኩኝ። ያው የልጅስም አሜን ነው 14 አመቱ ነው።
እሺ
ሲጮህ እልም አይደለም እውን ሆነ። ከዛ ባለቤቴም ካለች ደንግጣ አየሁ እንዴ ብላ ወጣች። እሱም እያለቀሰ ደወል ይመጣ አባባ አትጩህ እኔ ደህና ነኝ ፖዚቲቭ ስለተባልኩ ብቻ ነው የገባሁት አለ። እኔን ያው አጥናኑኝ እንደምንም ብለው
እስከዛ ድረስ ልጆ ፖዚቲቭ መሆኑን አላወቁም ነበር ማለት ነው።
አላውቅም ተደብቆኛል እኔ ሆስፒታል ገብቻለሁ አላውቅም እሷንም የልጄንም አላውቅም።
ስንት ልጆች አሉት በአጠቃላይ?
ብዙ ልጆች ብዙ አሉኝ ያው ቤት ውስጥ ያለነው ግን 6 ነን። እኔ 6 ልጅ አለኝ።
ኳራንታይን አካባቢ ያለውን ወይ ደግሞ የማቆያ ቦታውን በትክክለኛው ደግሞ እዛ ያለውን ነገር እስቲ ለአድማጮቻችን ያስቃኙልን።
ኳራንታይን ከገባህ ከእግዚአብሔር ጋራ ሙጭ አድኗል። ትልቁ ነገር ራስን አለመደበቅ ነውና ወደ ሐኪሞቹ ማውጣት ነው። እኔ አሁን በተቻለኝ አቅም ራሴ ጥረት ነው የወጣሁት ማለት እችላለሁ። በራሴ እዛ ሆስፒታል ለመግባት ፖዚቲቭ ሆኜ ራሴን ለማውጣት በጣም ብዙ እንግልት ደርሶብኝ የገባሁትና እዛ መግባቴ ደግሞ ጠቅሞኛል። ሐኪሞች ብዙ ርብርብ አድርገዋል እኔን ለማዳን። እውነት ለኔ ብቻ ሳይሆን ለሁሉም እንደዚያ የሚያደርጉ ከሆነ በጣም የሚደንቅ ስራ ነው የሚሰሩት። በቃ ራሳቸውን በአስቸጋሪ ሁኔታ ውስጥ አድርገው በዛ በጭንብል ውስጥ በዛ በልብስ ውስጥ ታፍነው አይናቸው እንደ ልብ ግን በቂ ኦክሲጅን የሚያገኙም አይመስለኝ በሚያሳዝን ሁኔታ ውስጥ ያሉ እኛን ለማዳን ወገናቸውን ለማገልገል እኔ እንጃ እኔ ጦር ግንባር ከተሰማራ ወታደርና ጥይት ከሚተኮስበት ወታደር ውጭ ላይ ይቻላቸው ህይወታቸውን ለአደጋ የሰጡ ናቸው። እንዴ አሁንም ሰው ቤት ውስጥ ይደበቃል ይባላል ግማሹም ወሬ ስንሰማ ከሚደበቅ አሳልፎ ለነሱ ቢሰጥ ነው የሚሻለኝ። እደናለ እኔ እዛ ባልገባና እንክብካቤ ባይደረግልኝ የምኖርም አይመስለኝም። ብዙ መድኃኒት ሰጡኝ ነበር እኔን ለማዳን በሌላ በሽታ እንዳልጠቃ አንቲባዮቲክ ወስድ ነበር የመተንፈሻ ትንሽ ችግር ስለገጠ
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ዲሲ የሚተላለፍላችሁ የሰኞ ሚያዝያ 19 2012 ዓ.ም ምሽት ዝግጅታችን ጀመረ። ኢትዮጵያ ምን ያህል ለህይወት ማቆያ ድጋፍ መስጫ የሚውሉ የአየር መመገቢያ መሳሪያ ቬንቲሌተሮችን ትፈልጋለች?
ካውን ድረስ እንግዲህ በአገር ውስጥ አሉ ተብሎ ኤስቲሜት የሚደረገው እስከ 473 ሜካኒካል ቬንቲሌተሮች ናቸው። በአጠቃላይ ደግሞ ያስፈልጋል አሰስ ተደርጎ ያስፈልጋል የተባለው ወደ 1500 ያህል ነው ማለት ነው።
የጠቅላይ ሚኒስትር አብይ አህመድ የውጭ ሚዲያ ቃል አቀባይ ቢለኔ ስዩም ናቸው። ከአሜሪካ ድምጽ ጋር ቆይታ አድርገዋል። ይዘናቸው እንመለሳለን።
ጠቅላይ ሚኒስትራችንና ፕሬዝዳንት ባደረጉት ንግግር ቬንቲሌተሮች እንደሚያግዙ ቃል ገብተዋል። ይሄ ደግሞ እንግዲህ ትልቅ አቅም ሊሆን የሚችል ነው። እኛ እያዘጋጀናቸው ያሉ የተለያዩ ህክምና ማዕከላት አሉ። በተገባው መሰረት ቶሎ ይመጣልናል ብለን ተስፋ እናደርጋለን።
የጤና ሚኒስትር ዶክተር ሊያ ታደሰ ናቸው። በቃለ ምልልስ ይዘናቸዋል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብራል። አሁን ለሰዓቱ ዋና ዋና ዜናዎች ከአዳነች ፍስሐዬ ጋር ልተዋችሁ።
እሳት ሰብአዊ መብት እንዲያከብሩ ጥሪ አቅርበዋል። ሚሸል ባሽሌት ዛሬ ባወጡት መግለጫ አስቸኳይ ወይም ልዩ ሁኔታን ሰበብ በማድረግ ሰብአዊ መብቶች መጣስ የለባቸውም ሲሉ ማሳሰባቸውን የሸርን ሮቢንሰን ዘገባ ጠቅሷል። ሰለሞን አባተ ያቀርበዋል።
በልዩ ሁኔታ የሚታይ ወይም የአስቸኳይ ጊዜ እርምጃዎች ወይም ውሳኔዎች በሚል ሰበብና ሽፋን ሰብአዊ መብቶች እንዳይደፈሩ የመንግስታቱ ድርጅት ከፍተኛ ኮሚሽነር ሚሸል ባሽሌ በአጽንኦት አሳስበዋል። ዛሬ የአስቸኳይ ጊዜ ስልጣናት ሊሰሩ የሚገባቸው ወረርሽኙን በተሳካ ሁኔታ ለመጋፈጥና ለመቆጣጠር ጉዳይ ብቻ ነው ሊሆን የሚገባው። ከዚህ አንዲት ነቅጥ ወደፊት አንዲት ነቅጥ ወደኋላ ሊንፏቀቅ ጨርሶ መፈቀድ የለበትም ብለዋል በመግለጫቸው ከፍተኛ ኮሚሽነር ባሽሌ። መንግስታት ተቃውሞውን እንዲጨፈልቁ ህዝብን ጨምድደው እንዲቆጣጠሩ ወይም ስልጣን ላይ ለመቆየት ከጅለው የሚጠቀሙበት መሳሪያ ሊሆን ከቶ አይገባም። የሰብአዊ መብቶች ከፍተኛ ኮሚሽነሩ እንደሚሉት ከተለያዩ የዓለም አካባቢዎች በርካታ ቁጥር ያላቸው ስሞታዎች ደርሰዋቸዋል። ሰዎች የአካባቢዎች መዘጋትን ወይም የሰዓትና የአካባቢ ላፊ ገደቦችን ጥሰዋል በሚል ፖሊስና ሌሎችም የጸጥታ ኃይሎች አንዳንዴም እስከ ግድያ የደረሱ ከመጠን ያለፉ የኃይል እርምጃዎችን መውሰዳቸውን ነው እነዚያ ሪፖርቶች የሚናገሩት። በመሆኑም አሉ ባሽሌ፣ በአስቸኳይ ሁኔታዎች ሊወሰዱ የሚገባቸውን እርምጃዎችና ገደቦች አስመልክቶ ቢሮአቸው የፖሊሲ ደንብና መመሪያ አውጥቷል። በኮሚሽነሩ ማብራሪያ መሰረት ገዢው መርህ ሊሆን የሚገባው የአስቸኳይ ጊዜ እርምጃዎች መወሰድ ያለባቸው ሰብአዊነትንና ሰብእናን ባከበረ መንገድና አሰራር ብቻ ነው። ከፍተኛ ኮሚሽነሩ አክለው በመግለጫቸው ላይ ባሰፈሩት ማሳሰቢያ የህግ የበላይነት ካልተከበረ የህብረተሰብ ጤና አደጋዎች የሰብአዊ መብቶች አደጋ ይሆኑና ወረርሽኙን በመጠንም በጊዜም የሚዘልቁና በቀላሉ የማንላቀቃቸው ጣጣ ይሆናሉ ብለዋል። ሰዎች ምግብ ፍለጋ ሲወጡ ክልከላ ጥሳሃል በሚል መተኮስ፣ መግደል ወይም ሌሎች የማዋከብ አድራጎቶችን መፈጸም ፍጹም ተቀባይነት የሌላቸውና ህገወጥም ናቸው ብለዋል የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌ። በዓለም ዙሪያ 3 ሚሊዮን የሚሆን ቁጥር ያለው ሰው ለአዲሱ ኮሮና ቫይረስ ተጋልጧል። ከ206,000 በላይ ሰው በኮቪድ-19 ምክንያት ሞቷል። ሁሉም ሀገሮች በሚባል ሁኔታ የተለያየ ስፋትና አይነት ያለው አካባቢን የመዝጋት ወይም ገደብ የመጣል ውሳኔዎችን ተግባራዊ አድርገዋል።
ኒውዚላንድ ኮሮና ቫይረስን መዛመት ለመከላከል ስትል ደንግጋው ከነበረው የመንቀሳቀስ ገደብ ዛሬ ስትወጣ አዲስ ምዕራፍ ላይ መድረሷን አስታውቃለች። አንዳንድ ትምህርት ቤቶችና የንግድ ተቋሞች እንዲከፈቱ ተፈቅዷል። አዲስ የኮሮና ቫይረስ በሽተኞች 5 ብቻ መሆናቸውን የሀገሪቱ መንግስት ገልጿል። የኒው ዚላንድ ጠቅላይ ሚኒስትር ጃሲንዳ አርደን ባለስልጣኖች ማንኛውንም አዲስ የቫይረሱን በሽታ እንደሚያሳድዱ ተናግረዋል። ኒው ዚላንድ ውስጥ ሳይታወቅ በህብረተሰቡ ላይ የሚዛመት ኮሮና ቫይረስ የለም፣ ውጊያውን አሸንፈናል ሲሉ አርደን አስታውቀዋል። በሀገሪቱ ተጥሎ የነበረው እገዳ መላላት 400,000 የሚሆኑ ሰዎች ወደ ስራ ገበታ እንዲመለሱ ያደርጋል ተብሏል። ኒው ዚላንድ ውስጥ ለአንድ ወር ያህል ሰዎች ከቤታቸው እንዳይወጡና አስፈላጊ ያልሆኑት የንግድ ተቋማት ሁሉ እንዲዘጉ ታዞ ነበር። በጎረቤት ሀገር አውስትራሊያ ደግሞ ከፊል የእገዳ ስትራቴጂ ማላላት የተደረገው ስማርት ስልክ የተባለውን አፖች በመጠቀም ነው። የክልላዊ አስተዳደርና የጤና ጥበቃ ሰራተኞች በኮሮና ቫይረስ ከተያዙ ሰዎች ጋር የተነካኩትን ሁሉ ለመፈለግ የስማርት ስልክ አፖችን እንደሚጠቀሙ ታውቋል። እንዲህ አይነቱ አሰራር ባለስልጣኖች ራሳቸውን አርቀው መቆየት ያለባቸውና ምርመራ ማድረግ ያለባቸውን ሰዎች ለይተው ለማወቅ እንደሚረዳቸው ተገልጿል። በኮሮና ቫይረስ መዛመት እጅግ ተጎድተው ከነበሩት ሀገሮች መካከል አንዳንዶቹ በየዕለቱ የሚሞቱባቸው ሰዎች ብዛት መቀነሱን ትላንት ገልጿል። ኢጣሊያ፣ ስፓኝና ብሪታንያ ከአንድ ወር ገደማ ወዲህ የሚሞቱት ሰዎች ቁጥር ዝቅተኛ መሆኑን ጠቁመዋል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ዛሬ ወደ ስራ ገበታቸው ተመልሰዋል። በኮቪድ-19 ለመያዝ ለብዙ ቀናት ያህል በጠና ህመም ህክምና ክፍል ውስጥ ለመታከም የመጀመሪያው መሪ ሆነዋል። ጠቅላይ ሚኒስትሩ ዛሬ ዳውኒንግ ስትሪት በሚገኘው መስሪያ ቤታቸው ውጭ ሆነው ባደረጉት ንግግር ሰዎች ከቤታቸው እንዳይወጡ መደረጉ የሚያሳድረው የትዕግስት ማጣትና የማሳሰብ ስሜትን እረዳለሁ። ነገር ግን በአሁኑ ወቅት እገዳውን ማላላት በሽታው በአዲስ መልክ እንዲዛመትና ሞቶች እንዲበራከቱ ያደርጋል። ይህም የሀገሪቱን ኢኮኖሚ በባሰ መልኩ ይጎዳል ብለዋል ጠቅላይ ሚኒስትሩ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ እስራኤል በትራምፕ አስተዳደር ድጋፍ በጥቂት ወራት ውስጥ የምዕራብ ዳርቻ ክፍሎችን ለመያዝ እንደምትችል እተማመናለሁ ብለዋል። በጽዮናዊነት ታሪክ ሌላ የታሪክ ጊዜን በደስታ እናከብራለን ሲሉ ኔታንያሁ ትላንት በቪዲዮ ተናግረዋል። መልእክቱን ያስተላለፉት የእስራኤል ደጋፊ ለሆኑት ለአውሮፓ ወንጌላውያን ክርስቲያኖች መሆኑ ታውቋል። እስራኤል ከስትራቴጂ አንጻር ወሳኝ በሆነው ጆርዳን ቫሊና ምዕራብ ዳርቻ ላይ ባለው የአይሁዳውያን ሰፈራ ላይ ሉዓላዊነቷን የማወጅ እቅድ እንዳላት ተገልጿል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ጥር ወር ይፋ ባደረጉት የመካከለኛው ምስራቅ የሰላም እቅድ ላይ የእስራኤልን ዓላማ እንደሚደግፉ አሳይተዋል። የሳውዲ አረቢያው ንጉሥ ሳልመን ለእድሜ ያልደረሱ ልጆች ለፈጸሙት ወንጀል በሞት መቀጣታቸው እንዲቆም ማዘዛቸውን አንድ ከፍተኛ ባለስልጣን ትላንት እሁድ ባወጡት መግለጫ ተቆመዋል። ቀደም ሲል ደግሞ ዳኞች ጥፋተኛ የሆኑ ሰዎችን መግረፍ ቀርቶ በእስራት በገንዘብ ወይም ማህበረሰብን በማገልገል እንዲቀጡ መታዘዛቸው ተገልጿል። ሳውዲ አረቢያ ለአስርተ ዓመታት ያህል ወሃቢዝም የተባለውን ጥብቅ የእስላም እምነት አተረጓጎምን ስትከተል ቆይታለች። የመን ያለው በሳውዲ አረቢያ የሚመራው የጥምረት ኃይል ሁሉም ወገኖች የኮሮና ቫይረስ መዛመትን የሚታገሉበት እንጂ ግጭት የሚባባስበት ጊዜ አይደለም በማለት አንድ ነባር ተገንጣይ የተባለ ቡድን እንቅስቃሴውን እንዲገድብ ጥሪ ማቅረቡ ተዘግቧል። በየመን ደቡብ ክፍል የራስ አስተዳደር ያወጀው ተገንጣይ የተባለው ደቡባዊ የሽግግር ካውንስል በሳውዲ አረቢያ በሚደገፈው መንግስት ላይ በአዲስ መልክ ግጭት ለመክፈት መዛቱ ተዘግቧል። የሽግግር ካውንስሉ አደንን በሚያካትተው ደቡባዊ የሀገሪቱ ክፍል ባለፈው እሁድ የአስቸኳይ ጊዜ አስተዳደር በማወጁ ዓለም አቀፍ እውቅና ያለው የየመን መንግስት ትልቅ አደጋ ያስከትላል ሲል አስጠንቅቋል። በመጨረሻም ዩናይትድ ስቴትስ እና የአፍጋኒስታኑ ታሊባን ጠላታዊ ተግባሮችን ለማቆም በያዝነው ዓመት ስምምነት የፈረሙ ቢሆንም ሲቪሎች በብዛት እየሞቱ መሆናቸውን የተባበሩት መንግስታት ድርጅት ዛሬ ባወጣው ዘገባ አስታውቋል። ካለፈው ጥር ወር ወዲህ ከ500 በላይ የሚሆኑ ሰዎች እንዳለቁ ዘገባው ጠቅሷል። ካለፈው ወር አንስቶ በነበሩት 3 ወራት ውስጥ ከ150 በላይ የሚሆኑ ልጆች ተገድለዋል። የተባበሩት መንግስታት ድርጅት ዘገባ በመቶዎች የሚቆጠሩ ሰዎች እንደቆሰሉም ገልጿል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
አዳነች ፍስሐየን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዝያ 19/2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በፌስቡክ ፕሮግራማችንን የምታዳምጡ አስተያየቶቻችሁን አጋሩን፣ ተወያዩ፣ ተነጋገሩ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው የአካላዊ መራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በኮሮና ቫይረስ ምክንያት የደም ለጋሾች ቁጥር ተመናምኗል።
በክልል ደም ባንኮች ምንሽ 39 ከተሞች ላይ ያሉ ደም ባንኮች ደግሞ በጣም ጥቂቶቹ 4 እና 5 የሚሆኑ ደም ባንኮች ብቻቸው እንዲሰሩ፣ አብዛኛዎቹ ብዙም መጋቢትን በጣም በጥቂቶች ቁጥር 4-5 ሰው 7 ሰው ነው ደም የለገሰላቸው።
በኢትዮጵያ የደም ባንክ ዋና ዳይሬክተር አቶ ያረጋል በንቲና ለን በቅድሚያ የዕለቱ አብይ ርዕስ ይቀርባል። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ፕሬዚዳንት ዶናልድ ትራምፕ ጋር ያደረጉት የስልክ ውይይት በኮቪድ-19 ወረርሽኝ ላይ ያተኮረ እንደነበረ ቃል አቀባያቸው አስታውቀዋል። የጠቅላይ ሚኒስትር አብይ አህመድ የውጭ ሚዲያ ቃል አቀባይ ቢለኔ ሲዩም ለአሜሪካ ድምጽ እንዳስታወቁት በፕሬዚዳንት ትራምፕ ቃል የተገቡት ቬንቲሌተሮች ወይም የመተንፈሻ መርጃዎች መቼና በምን ያህል መጠን እንደሚመጡ ገና አልታወቀም። ኢትዮጵያ በአሁኑ ሰዓት 473 ቬንቲሌተሮች እንዳሏት፣ ነገር ግን 1500 እንደሚያስፈልጋትም ጠቁመዋል። የጠቅላይ ሚኒስትር አብይ አህመድ የውጭ ሚዲያ ቃል አቀባይ ብለኔ ስዩምን ያነጋገረው እስክንድር ፍሬው ለዛሬ አጠር ያለው ልኳል።
ዛሬ ለታ ጠቅላይ ሚኒስትር አብይ አህመድ ፕሬዚደንት ዶናልድ ትራምፕ ጋር ውይይት አካሂደዋል። ውይይቱም ያው ኢትዮጵያና የአሜሪካን የቆየ ግንኙነትና ትስስር እሱ ላይ የሚያተኮረ ነበር። ግን በዋናነት ደግሞ ውይይቱም ያጠነጠነው የኮቪድ-19 አሁን ያለበት በዓለምም ደረጃ በኢትዮጵያ ምን እየተደረጉ እንደሆነ የተለያየ ልምዶችንም ለመለዋወጥም እና ምን ደረጃ ላይ እንደደረሰ እሱ ላይ የሚያጠነጠነ ውይይት ነበረ።
ፕሬዚዳንት ዶናልድ ትራምፕ በትዊተር ገጻቸው ባሰፈሩት ጽሁፍ፣ በኋላም የአሜሪካ ኤምባሲም የውጭ ጉዳይ መስሪያ ቤትም እንደገለጹት ቬንትሌተሮችን የመተንፈሻ መሳሪያዎችን ለኢትዮጵያ ለመስጠት ቃል ገብተዋል። ከዚህ አንጻር ዝርዝሩ ይታወቃል ወይ? ምን ያህል ቬንትሌተሮችን ወይም የመተንፈሻ መሳሪያዎችን ነው አሜሪካ ለኢትዮጵያ
የጠቅላይ ሚኒስትር አብይ አህመድ በራሳቸውም በኩል በተቋቋሙትም ኮሚቴዎች የተለያየ አይነት ዝግጅት እየተደረገ ነው ያለው። ወረሽኙ ደግሞ የባሰ እየከፋ የሆነ ከመጣ ዝግጅት የሚያስፈልጋል ተብሎ በሚኒስትሪያል ኮሚቴዎች የተለያየ አይነት ኮሚቴዎችም እየተከናወኑ ነበር ማለት ነውና አንደኛው የሜዲካል ሰፕላይዝ እና ኢኩዊፕመንት ሚኒስትር በሚኒስትር የሚመራ ቡድን አለ፣ ኮሚቴ አለ። እዛ ላይ የተለያየ አይነት ግብአቶችን የሚያስፈልጉ በጣም ብዙ ሜዲካል ሰፕላይዎች ስለሆኑ ከሱ ጋር ተያይዞ ዝግጁነቱን የቬንትሌተርም የተካተተ ነው እዚህ ውስጥ ማለት ነው። እስካሁን ድረስ እንግዲህ በሀገር ውስጥ አሉ ተብሎ ኤስቲሜት የሚደረገው እስከ 473 ሜካኒካል ቬንትሌተሮች ናቸው። በአጠቃላይ ደግሞ ያስፈልጋል አሰስ ተደርጎ ያስፈልጋል የተባለው ወደ 1500 ያህል ነው ማለት ነው። ስለዚህ ከተለያዩ አጋሮችም ጋር ያለውም ውይይትና ጥያቄም እየተጠየቀም ያለው ይሄንና የተለያዩ ግብአቶችና ሜዲካል ሰፕላዮችን ለማሟላት ነው። በምን ፍጥነት እና መቼ ለሚለው እንግዲህ ይሄ በአሜሪካን ሀገር በኩል እነሱ ዝግጁነት የሚመራ ስለሆነ ያው እኛ የሚያስፈልጉን እቃዎችን እነዚህ ናቸው ብሎ በጠየቅነው መሰረት ምላሹን ሰጥተናል ማለት ነው።
በሁለቱ መሪዎች ውይይቶች በጠቅላይ ሚኒስትር አብይ አህመድ እና ፕሬዚዳንት ዶናልድ ትራምፕ ውይይት ወቅት የአባይ ጉዳይ ተነስቶ ይሆን?
ያው በሁለቱም በኩል ይፋ እንደተደረገው እስክንድር ውይይቱ ያጠነጠነው በይበልጥ እዚህ ኮቪድ-19 ላይ ነው።
እስክንድርንና እንግዳውን ቢለኔ ስዩምን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በፕሬዝዳንት ዶናልድ ትራምፕ ቃል የተገቡት ለህይወት ማቆያ ድጋፍ መስጫ የሚውሉትን የአየር መመገቢያ መሳሪያ ቬንትሌተሮች በቶሎ ማግኘት ከተቻለ በኢትዮጵያ እየተካሄደ ያለውን የመመርመር አቅም ከፍ እንደሚያደርገው የጤና ሚኒስትር ዶክተር ሊያ ታደሰ ለአሜሪካ ድምጽ ገለጹ። በኢትዮጵያ ቫይረሱን ለመከላከል እየተደረገ ያለውን ጥረት አስመልክቶ ከአሜሪካ ድምጽ ጋር ቆይታ ያደረጉት ዶክተር ሊያ በሌሎች ወቅታዊ ጉዳዮችም ማብራሪያ ሰጥተዋል። ኤደን ገረመው ነች ያነጋገረቻቸው።
በኮቪድ-19 የታመሙ ጽኑ ህሙማንን ለማከም ከሚያስፈልጉ መሰረታዊ የህክምና ማገዣ መሳሪያዎች ውስጥ አንዱ የሆነው የመተንፈሻ ማገዣ መሳሪያ ቬንትሌተር ነው። ይሁንና በቅርቡ ከጤና ሚኒስቴር የወጣ መረጃ ወደ 100 ሚሊዮን የሚጠጋ ህዝብ እንዳላት በሚነገርላት ኢትዮጵያ ውስጥ ይህ መሳሪያ 1000 እንኳን እንደማይሞላ ያመለክታል። ባሳለፍነው ቅዳሜ ለተም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ካቻቸው ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር የስልክ ውይይት ካካሄዱ በኋላ ሀገራቸው አሜሪካ ለህሙማን አተነፋፈስ የሚረዱ መሳሪያዎችን ለኢትዮጵያ እንደምትለግስ ቃል ገብተዋል። ይህን በተመለከተ የኢትዮጵያ የጤና ሚኒስትር ዶክተር ሊያ ታደሰ መተንፈሻ ማገዣ መሳሪያዎቹ ወደ ሀገር ሲገቡ የሀገሪቱን የህክምና አቅም በማጎልበቱ ረገድ ትልቅ ሚና እንደሚኖራቸው ይገልጻሉ።
ያው አንዱ የሚፈለገው ከዚህ ወረርሽኝ ጋር በጣም በከፋ ደረጃ ወደ ጽኑ ህሙማን ደረጃ የሚደርሱትን በእነዚህ ቬንትሌተሮች አካል ድጋፍ ማገዝ ነው። ይህ ወረርሽኝ ከጀመረ ጀምሮ በተወሰነ መልኩ እነዚህም ማሽኖች መጨመር ተችሏል። ነገር ግን አሁንም በብዥም ሆነ በእርዳታ ለማግኘት ብዙ ስራዎች እየተሰሩ ነው። ክቡር ጠቅላይ ሚኒስትራችን እና ፕሬዚደንት ትራምፕ ባደረጉት ንግግር ቬንትሌተሮች እንደሚያግዙ ቃል ገብተዋል። ይሄ ደግሞ እንግዲህ ትልቅ አቅም ሊሆን የሚችል ነው። እኛ እያዘጋጀናቸው ያሉ የተለያዩ ህክምና ማዕከላት አሉ፣ ሰዎችን ማስተናገድ የሚችሉ እነዚህ እንግዲህ በየክልሉ የሚዘጋጁ ማዕከላት ላይ እነዚህን ቬንትሌተሮችን መጨመር አስፈላጊ ስለሆነ ይሄ እንግዲህ ቃል በተገባው መሰረት ቶሎ ይመጣልናል ብለን ተስፋ እናደርጋለን። ይህ ትልቅ አቅም ይሆነናል ማለት ነው። እንግዲህ መቼ ይደርሳሉ የሚለው ገና እርግጠኛ ባይሆንም እስከ 1000 የሚሆኑ ቬንትሌተሮች እንዲመጡ ተጠይቋል።
የጤና ሚኒስትር ዶክተር ሊያ ታደሰ ኮቪድ-19ን ለማከም በሀገር ውስጥ እየተደረጉ ያሉ ምርምሮች አንድ ደረጃ ከፍ ብለው ወደ እንስሳት ላይ ምርምር መሻገራቸውን ገልጸው፣ ይሁንና ይህ ምርምር ከዓመት በላይ የሚበልጥ ጊዜ ሊወስድ እንደሚችልም ጠቁመዋል።
ከዚህ ቀደም የተገለጸው የመድኃኒት ምርምር በጋራ በሌላ ሀገር ላይ ካሉ ሪሰርቸሮች ጋር የሚሰራ ነው። እንግዲህ አንድ ደረጃ ካለፈ በኋላ ገና የዚህ በእንስሳት ላይ የሚደረግ ምርመራ ወይም የአኒማል ቶክሲሲቲ የምንለው ወይም እንደዚህ የሚተያዙ ኢንቪትሮ የሚባል ምርመራ ላይ ደረጃ ላይ የደረሰው በዚያ ደግሞ የተወሰነ ጊዜ ይወስዳል። ከዛ በኋላ እሱም ደረጃ ካለፈ እንግዲህ የክሊኒካል ትራያል የምንለው ወይም በታካሚዎች ላይ የሚደረጉ ሙከራዎች ውስጥ ይገባል ማለት ነው። ያኔ ኢትዮጵያ ውስጥ ይቀጥላል። እንግዲህ የዚህ የመጀመሪያው የላቦራቶሪ ምርመራው በራሱ የተወሰነ ወራቶችን ይወስዳል። ከዛ በኋላ የክሊኒካል ትራያል የሚባለው ፌዝ ዋን ፌዝ ቱ ብሎ ራሱ ከአመት በላይ ሊወስድ ይችላል ከክሊኒካል ትራያሉ ጋር ማለት ነው።
የኮቪድ-19ን ሕክምና በተመለከተ በዓለም አቀፍ ደረጃ በአንዳንድ ሀገራት በቫይረሱ በጽኑ የተጠቁ ህሙማንን ለማከም እየዋሉ ያሉት የጸረ ወባ መድኃኒቶች ክሎሮኪንና ሃይድሮክሲ ክሎሮኪንን ኢትዮጵያ ለመጠቀም መመሪያ አውጥታ እንደሆነ ተጠይቀው ተከታዩ ምላሽ ሰጥተዋል።
እንግዲህ ይህን ያሉት ጥናቶች በእርግጠኝነት ይህንን ማከም ይችላል የሚል ሳይሆን ጥሩ ነገሮች ያሳዩም አሉ፣ ምንም ለውጥ የሌለው ነገር የሚያሳዩ አሉ። ነገር ግን በጣም ከባድ የህመም ደረጃ የጽኑ ህመም ደረጃ ሲደርሱ የመሞከር አትሊስት እንደው ምንም ካለማድረግ ይቻላል በሚል የሚደረጉ ነገሮች አሉ። አሁን የዓለም ጤና ድርጅት የሶሊዳሪቲ ትራያል የሚባል ነገር ጀምረዋል የተለያዩ ሀገሮች ላይ እና አንድ ሌላ አንቲቫይራል ለመሞከር የተጀመራለ እኛ እዛ ውስጥ ለመግባት ኦልሬዲ ፕሮሰስ ላይ ነን። አሁን ጀመራል በቅርቡ እሱም ማለት ነው። ስለዚህ ትራያል ሲደረግ እንግዲህ የተወሰነው ይህንን መድኃኒት ይወስዳል፣ የተወሰነው ደግሞ አይወስድም ማለት ነው። ሁለት አይነት መድኃኒቶች ናቸው ትራያል ውስጥ የሚገቡት። እነሱን ይዘን በዛ ውስጥ እንግዲህ ጥሩ ውጤት ካሳየ ብዙ ሀገሮች ናቸው ዚ የሚገቡት በአጭሩ ይህንን መቀጠል። ምክንያቱም ሌላ ሀገር ላይ ተሞክሮ ደግሞ እኛ ጋም እንደየ ሀገሩ ኮንቴክስት እንደየሰቡ ጄኔቲክሱ እንደምንም ሊለያይ ስለሚችል ውጤቱን በአፍሪካ ላይ ምን ይመስላል፣ በሌላ አውሮፓ ላይ ምን ይመስላል የሚለው መታየት ስላለበት ሌላ ጋር ምርምር ስለተደረገ ብቻ እንደ ፕሮቶኮል አድርገን ባናስገባው እዚህ ትራያል ውስጥ ግን እንገባለን። ስለዚህ ፕሮቶኮላችን ላይ ለሁሉም የሚሰጥ መድኃኒት ባይሆንም ካሉት ከዓለም አቀፍ ካሉት መረጃዎች ጋር ቢሰጣቸው ማይጎዳ ግን ውጤት ሊኖረው የሚችል ከሆነም አንዳንድ ጊዜ የመስጠት ነገርም ተሞክሯል። ነገር ግን እንደ ፕሮቶኮል አድርገን ግን የሚሰጥ መድኃኒት አይደለም።
የጤና ሚኒስትር ዶክተር ሊያ በፌዴራል ደረጃ ቫይረሱን ለመዋጋት የሕክምና ባለሙያዎችን በማሰልጠን በመመልመልና በመቅጠር ላይም አበክረው እየሰሩ መሆኑን ያስረዳሉ።
እንግዲህ ያው የሕክምና ባለሙያ ቁጥር መጨመር፣ ስልጠና መስጠት፣ እነዚህ ሌሎቹ ትኩረት ሰጥተው እየተሰሩባቸው ያሉ ነገሮች ናቸው። ተጨማሪ ባለሙያዎችን የመቅጠር ስራዎችም እየተሰሩ ነበር ካለፉት ሁለት ወራት ጀምሮ በማዕከል በፌዴራል ደረጃ ክልል ደግሞ እስከ 3000 አካባቢ የሚደርሱ ባለሙያዎች ቅጥሮች እየተካሄዱ ነው። ብዙዎችም ተካሂደዋል። በተለያየ እንግዲህ በጡረታም የተለያየ ኤንጂኦ ላይ የሚሰሩ ምንጮችም ፈቃደኝነት ደግሞ እንዲመዘገቡም ደረገባችን ላይ ተደርጓል። እዛ ወደ 12000 አካባቢ የሆኑ ባለሙያዎችም ሲፈለጉ ለመጣት ተመዝግበው እዛው በደረገባችን ያለ ኦንላይን ትሬኒንግም ብዙዎች እየወሰዱ ነው። ከዚህ ከኮቪድ ጋር ተያይዞ ያለውን ነገር አደም ስልጠና እንዲወስዱ ወደ ስራ ደግሞ ተቀጥረው እየገቡ ያሉት ደግሞ መደበኛ የሆነ ከኮቪድ ዙሪያ ያለው ስልጠናም የልምምድ ነገሮችም ድሪል የምንላቸውን ልምምዶችንም አርገው ነው ወደ ስራ የሚገቡት። ስለዚህ የአንዱት ካለው ስራ ወደ ስራ ላይ ካለው ውስጥ የምንወስዳቸው ደግሞ ይኖራሉ። እነዚህ አዲስ የሚቀጠሩ ይኖራሉ። አሁን በስራ ላይ ካሉት ተቋማት ውስጥ ካሉት የምንወስድ ይኖራል። እንደ አስፈላጊነቱ ደግሞ አሁን ሪስክሮቹ ከከፉ ደግሞ ተመዝግበው ያሉትን ደግሞ ወደ እየጠራን ወደ ስራ እናስገባለን ማለት ነው።
የጤና ሚኒስትር ዶክተር ሊያ ታደሰ ሕክምናን በተመለከተ ተኛ ቁጥር ያለውን ታማሚ መቀበል የሚችሉባቸውን የሕክምና ማዕከላት በማደራጀቱ ረገድ እየሰሩ መሆናቸውንም አስታውቋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
የኢትዮጵያ የጤና ሚኒስትር ዶክተር ሊያ ታደሰ ከአሜሪካ ድምጽ ጋር ስለነበራቸው ቆይታ ያመሰግንን። በአጠቃላይ በአሁኑ ሰዓት በሀገሪቱ ስለተሰሩ ስራዎች፣ በክልሎች እየተደረገ ስለሚገኘው ቫይረሱን የመከላከል እንቅስቃሴና እንዲሁም የእንቅስቃሴ ገደቦች እስከ መቼ ድረስ እንደሚዘልቁ ተጠይቀው የሰጡትን ምላሽ በነገው ዕለት ይዘንላችሁ እንመለሳለን። ከአሜሪካ ድምጽ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የድሬዳዋ ከተማ አስተዳደር በጎርፍ የተጠቁትን 400 የሚደርሱ ቤተሰቦች መልሶ ሊያቋቁም እንደሆነ አስታወቀ። የጎርፍ መፋሰሻዎችን ለመጥረግና ለመስራትም 10 ሚሊዮን ብር በጀት ማዘጋጀቱን ገልጿል። የጎርፍ አደጋው በደቡብ ክልል ልዩ ልዩ ወረዳዎችን መከሰቱን ክልሉ ለቪኦኤ አስታውቋል። የድሬዳዋው ዘጋቢያችን አዲስ ቸኮል ዝርዝሩን ያስደምጠናል።
ድሬዳዋ ባለፈው አርብ ከሰዓት የጎርፍ አደጋ ከተከሰተ በኋላ ስለደረሰው የጉዳት መጠን ጥናት ሲያካሄድ የነበረው የአደጋ ስጋት ስራ አመራር ማስተባበሪያ ጽህፈት ቤት ከአራት ሰዎች ሞት ባሻገር ሌሎች ጉዳቶችም ደርሰዋል ብሏል። የጽህፈት ቤቱ ኃላፊ አቶ ሀርቢቡ ተቋማቸው በጥናቱ ስለደረሰበት የጉዳት መጠን ይናገራሉ።
ብዛት ጉዳት የደረሰባቸው እማና አባወራ ብዛት በተመለከተ 397 ናቸው። 397 ካል ጉዳት የደረሰባቸው 6 ናቸው። ሙሉ ለሙሉ ቤት የወደመባቸው 53 ናቸው። በከፊል ውድመት የደረሰባቸው ቤቶች ወደ 212 ናቸው። በጎርፍ የተወሰዱ ባጃጆችና ፎሶችም አሉ። እነሱም በቁጥር 2 ናቸው። ከንግድ ሱቆች ጋር አልተያዘ አንድ ሱቅ ሙሉ ለሙሉ ወድመዋል። ሁለተኛ ሱቅ ደግሞ በከፊል የወደመበት ሁኔታ ያለው። ከዚህ በተጨማሪ በርካታ ቤቶች ላይ በጎርፍ መጠለቅለቅና ከዚህ ጋር ተያይዞ የቤት ውስጥ ቁሳቁስ ላይ ጉዳት የደረሰበት
ገልጸዋል።
ከ6 ጉዳት ከደረሰባቸው የቀበሌ ማህበረሰቦች ውስጥ ለአምስቱ ቀበሌዎች ሙሉ ለሙሉ በ24 ውስጥ ለመድረስ የቻልንበት እና ምግብ ነክ እና ምግብ ነክ ያልሆኑ ቁሳቁሶችን ለማቅረብ የቻልንበት ሁኔታ ነው ያለው። የቤቶቹ ጉዳትን ግን በተመለከተ ያው ከነገ ጀምሮ የምህንድስና ስራም ያለበት ስለሆነ መሀንዲሶችን የያዘ አንድ ቡድን ልከን አጠቃላይ የወደሙ ቤቶችን እና ድብሰባ በማድረግ ያው መንግስት እንደፈቀደ መጠን የቤት ቁሳቁስ አጠቃላይ መስሪያ ድጋፍ የምናደርግበት ሁኔታ ነው የሚኖረው።
የጎርፍ አደጋው በደረሰ ማግስት በቤታቸው ለክፉ ቀን ያስቀመጡት ምግብ ሳይቀር በጎርፍ እንደተወሰደባቸው የነገሩን እናት በዛሬው ዕለት ከቀበሌ ድጋፍ እንደተደረገላቸው ለቪኦኤ አስታውቀዋል። በድሬዳዋ ጎርፍ ሲከሰት ዋነኛው የሞትና የጥፋት መንስኤ የነበረው የደቻት ወንዝ የጎርፍ መከላከያ ግድብ ከተሰራለት ወዲህ የጎላ ጉዳት አድርሶ አያውቅም። ሆኖም በየሰፈሩ ያሉ የጎርፍ መፋሰሻዎች በቆሻሻ በመዳፈናቸውና በአግባቡም እየተሰሩ ባለመሆናቸው ጎርፍ አቅጣጫውን እየሳተ ወደ ግለሰቦች ቤት መግባቱን ነው በአደጋ ወቅት ያናገርናቸው ተጎጂዎች የገለጹልን። በዚህ ረገድ የከተማ ስራ አስኪያጁ አቶ አብዱሰላም መሐመድ ከጊዜያዊና ዘላቂ መፍትሄ አንጻር 2 ስራዎችን እየሰራ ነው ይላሉ።
አሁን እንደ አስተዳደራችን እኛ እንደ ከተማ ስራ አስኪያጅ መጀመሪያ ስራ እየሰራ ነው ያለ ነው በጣም የተጎዱ አካባቢዎቹን ማህበረሰብን የማዳን ስራ። ቤት የፈረሰባቸው አሉ፣ እቃ የጠፋባቸው አሉ። ጎርፍ መንገዱን ቀይሮ ወደ ቤታቸው ይሄዳል። እነሱን ዳይቨርት የማድረግና የማስተካከል ስራ እነዚህ ማህበረሰብ የማዳን ስራ ነው ይሰራ ያለ ነው። አሁን እንግዲህ ዩር ነው ማለች 2 ቀን እዛ ውስጥ ነው ይሰራ ያለ ነው። እንደጨረስን ያው አስተዳደሩ ጋር በአስተዳደሩ ከፍተኛ አምባር ካቢኔና ሌሎች ድርጅት አካላትም በዚህ ላይ ተወያይቶ ለዚህ ቋሚ ሰስቴነብል የሆነ መፍትሄ ለማምጣት ችግሩንም በመሰረት ነክ ለመፍታት በተለይ የተደፈኑ ዲቾችን በከተራ ላይ የሚወርዱ ናዳዎች አሉ። እነሱን ጋቢውን የመስራት ስራ፣ የመጥረቅ ስራ አጠቃላይ እንደ ከተማ፣ ከዛ ውጭ ዲቾቹን የማደስ ስራ ፕሪከስት ሰርቶ የመድፈን ስራዎቹ እነሱን ጠርገን ማደስ ስራዎችን ለመስራት ወደ 10 ሚሊዮን በዚህ በጀት አገኝተን እሱን ቀጣይ ለመስራት እቅድ ይዘናል ማለት ነው። በሚቀጥለው ሳምንታት ውስጥ ይጀመራል።
ጎርፍ በደቡብ ክልል ልዩ ልዩ ወረዳዎችም ከሳምንት በፊት ጀምሮ ጉዳቶችን ሲያስከትል ቆይቷል። ለጎርፍና መሬት መንሸራተት ተጋላጭ በሆኑ አካባቢዎች የሚኖሩ ነዋሪዎች ላይ ጉዳቶች መድረሱን የክልሉ አደጋ ስጋት አመራር ኮሚሽን ምክትል ኮሚሽነር አቶ አበራው ይላ በተለይ ለቪኦኤ ገልጸዋል።
ሰሞኑን በጋሞ ዞን ገረሴ ወረዳ ላይ ነው ችግሩ ተከስቶ የነበረው። በዛ በተከሰተው የዚህ መሬት መናድ የአምስት ሰው የተጠፋበት እንደዚሁም አሁን በዚህ በሁለት ቀናት ውስጥም በዛው ወረዳ በተመሳሳይ አንድ ሰው ህይወት የጠፋበት በሌሎችም በተለያዩ አካባቢዎች ለምሳሌ በሀላባ ዞን፣ ሀዲያ ዞን፣ በሻሸጎ ወረዳ እንደዚሁም ጣንኩራ ወረዳ በስልጤ ዞን ከዚህም በዘለለ ደግሞ ትላንትና ሌሊቱን ሲዘንብ ባደረው ዝናብ ጭምር ደቡብ ኦሞ ዞን በጂንካ ከተማ
በተለይ በደቡብ ኦሞ የተከሰተው ጎርፍ 2 ድልድዮችን እስከ መውሰድ የደረሰ ጥንካሬ እንደነበረው መገናኛ ብዙሃን ዘግበዋል። ሆኖም ክልሉ ተጎጂዎችን ለመደገፍ እየሰራቸው ስላሉ ስራዎች መረጃ ለማግኘት ያደረግነው ጥረት የስልክ ግንኙነታችን በመቋረጡ አልተሳካም። በቀጣይ መረጃዎች እንዳገኘን የምናቀርብ ይሆናል። የምስራቅ አፍሪካ ሀገራት የልማት በይነት ተቋም ወይም በመጻሩ ኢጋድ በቀጣይ ሳምንታትም ከተጠቀሱት አካባቢዎች ባሻገር በሸበሌ ተፋሰስም ተመሳሳይ የጎርፍ አደጋ ሊኖር ስለሚችል መንግስታትና ህዝቦች እንዲጠነቀቁ አደራ ብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው እናመሰግናለን። ዝግጅታችንን በዌብሳይታችን ለመከታተል ለምትፈልጉ amharic.voanews.com ላይ እንገኛለን። በፌስቡክ @voanews በትዊተርም እንዲሁ #voanews ብላችሁ ፈልጉን፣ ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.hon.mobi ላይ ታገኛላችሁ። አስተያየቶቻችሁን አካፍሉን፣ ተወያዩ፣ ተነጋገሩ። ወደ ተከታዩ ዘገባችን እንለፍ። ደምቢዶሎ ዩኒቨርሲቲ የኮሮና ቫይረስን አስቀድሞ ለመከላከል በሕክምና ባለሙያዎችና መምህራን አማካኝነት ቤት ለቤት በመሄድ ግንዛቤ እየሰጠ መሆኑን አስታወቀ። የዩኒቨርሲቲው ፕሬዝዳንት ዶክተር ለታ ተስፋዬ እስካሁን 1000 ለሚሆኑ አባወራዎች ግንዛቤ መስጠታቸውን ጠቅሰው ማህበራዊ ርቀትን ተግባራዊ ለማድረግም የትራንስፖርት አገልግሎት ለህብረተሰቡ በመስጠት ላይ እንደሚገኙ ተናግረዋል። ናኮር መልካ ተጨማሪውን ልኳል።
የደምቢዶሎ ዩኒቨርሲቲ ፕሬዝዳንት ዶክተር ለታ ተስፋዬ እንደሚሉት የኮሮና ወረርሽኝን አስቀድሞ ለመከላከል ዩኒቨርሲቲው ዘርፈ ብዙ ተግባራትን እያከናወነ ነው። ከነዚህ መካከል በከተሞችና የገጠሩ ማህበረሰብ ዘንድ በድምጽ ማጉያ ግንዛቤ ከመስጠት ተግባር በተጨማሪ ቤት ለቤት ግንዛቤውን ተደራሽ ያደረጉ መሆናቸውን ገልጸዋል።
እንደተባለው ይሄ በሽታ ሀገር ውስጥ ከገባ ጀምሮ ዩኒቨርሲቲዎችም መንግስትም ሌሎች አካላት ግንዛቤ የማስጠበቅ ስራ እየሰሩ እንደነበር ሁላችንም እናውቃለን። እንደ ዩኒቨርሲቲያችንም እኛም በተለይ ኮቪድ-19 ጋር የተያዘ ጤና ባለሙያዎችን በመጠቀም ቤት ለቤት እየሄዱ የግንዛቤ ማስጨበጥ ስራ እየሰሩ ይገኛሉ። እስካሁን ድረስ ወደ 1000 የሚሆን ቤተሰብ ተዳርሷል ማለት ይቻላል። እነዚህም 5 ወረዳ ውስጥ የሚገኙ እንደሆኑ ይሄም ተጠናክሮ ይቀጥላል።
የማህበራዊ ርቀት ከመጠበቅ አንጻርም ከወረርሽኙ ለመጠበቅ እንዲቻል ለደምቢዶሎ ከተማ ነዋሪዎችና አካባቢው ማህበረሰብ ዩኒቨርሲቲውን 6 የህዝብ ማመላለሻ አውቶቡሶች መድበው የትራንስፖርት አገልግሎት እየሰጡ መሆናቸውን ዶክተር ለታ ገልጸዋል።
በዚህ ዞን ውስጥ የሚገኙ ወደ 12 የሚሆኑ ወረዳዎች አሉ። ይህ በሽታ ወደ ሀገራችን ከገባ በኋላ ወደ ሁሉም ባይሆንም ሰዎች ወደ ቤታቸው ተመልሶ ይገኛሉ። እነዚህ ሰዎች ለመርዳት ትራንስፖርት እየሰጠን እዚህ ትራንስፖርት በዚህ ትራንስፖርት ውስጥ ደግሞ ወደ 6 የሚሆኑ ባሶችን ዩኒቨርሲቲ በመስጠት አገልግሎት እየሰጠን እንገኛለን ማለት ነው። ሁለቱ ደምቢዶሎ ከተማ ውስጥ አገልግሎት እየሰጡ ይገኛሉ። 4ቱ ግን ከደምቢዶሎ ከተማ ወጣ ብሎ አገልግሎት እየሰጡ ይገኛሉ። 2 የሚሆኑ የጤና ባለሙያዎች ከተሳፋሪዎች ጋር ሆኖ የግንዛቤ ማስጨበጥ ስራ እንዲሰሩ እየሰራ እንገኛለን።
ዶክተር ለታ አክለውም እንደ ሳሙና፣ የእጅ ማጽጃ ፈሳሽ ወይም ሳኒታይዘር፣ የተለያዩ የንጽህና መጠበቂያ ቁሳቁሶችን ለህብረተሰቡ በማበርከት ላይ እንደሚገኙ ገልጸዋል።
ምግብ አቅርቦት በጣም ይህን ለተቸገሩት ማህበረሰብ የተወሰነ እስከ 200,000 ብር የሚገመት ምግብ ገዝተን ከፋፍለናል ማለት። በተጨማሪ ከንጽህና መጠበቂያ ጋር የተገናኘ እንደ ላርጎ አይነት ሳሙና፣ ሳኒታይዘር፣ አልኮል እና የመሳሰሉትን ወደ 388,000 ብር የሚገመት ገዝተን ለዞኑ ሰጥተን ለወረዳዎች ተከፋፍለዋል። ዩኒቨርሲቲያችን መጀመሪያ አካባቢ የተወሰነ አልኮልና ሳኒታይዘር በመግዛት ነበር ሲያከፋፍል የነበረው። አሁን ግን ዩኒቨርሲቲው ሳሙና ጨምሮ ለአርጎ አይነት ሙሉ በሙሉ ዲተርጀንቶችን እዚህ ውስጥ እያመረተ ይገኛል። ዩኒቨርሲቲ ውስጥ 2,000 ሊትር እስከ 5,000 ሊትር የሚሆን ዲተርጀንት አምርቶ ለወረዳዎቹ ሊያከፋፍል ዝግጅት ላይ ነው። አጃክስ አይነት ሳሙና እና የመሳሰሉት ፈሳሽ ሳሙና የምንላቸው።
ህብረተሰቡ ለኮሮና ያለው አመለካከት ምን ይመስላል? ዩኒቨርሲቲው በሰራው ስራ ምን ያህል ተቀየረ? አሁንስ የሚቀሩ ነገሮች ካሉ?
በእርግጥ ይህንን ግንዛቤ ስራ ስንሰራ ሙሉ በሙሉ የኛ ማህበረሰብ እንዲቀየር ነው ተስፋ የምናደርገው። ሆኖም ግን አልፎ አልፎ እነዚህ የግንዛቤ ስራ የምንሰራቸው ስራዎች ሙሉ በሙሉ ባይሆኑም ውጤታማ ናቸው ማለት ይቻላል። ሆኖም ግን ጠብናቸው አንዳንድ ቦታ ላይ ርቀት መጠበቅ፣ መጨባበጥ የሚባሉትን ነገሮች አሁንም ይታያል። ሰብስቦ አንድ ቦታ ላይ የመመካከር፣ የመጫወት እንደዚያን ነገሮች ስለሚታዩ ግንዛቤ ማስጨበጡ ይቀጥላል ማለት ይቻላል። ከዚህ በኋላም መቀጠል እንዳለበት ታዝበናል ማለት ነው።
በዩኒቨርሲቲው እየተደረገ ከሚገኘው የበጎ ፈቃድ አገልግሎት ተጠቃሚ ከሆኑ መካከል አነጋግሬ ነበር።
ደምቢዶሎ ዩኒቨርሲቲ ኮሮና ቫይረስ ከመጣ በኋላ ብዙ ስራዎችን ለከተማችን እየሰራ ነው። በተለይ እጅ መታጠቢያዎችን በየቦታው በማስቀመጥ ሰጥ ቆይቷል። አሁን ደግሞ በዚህኛው ሳምንት ለሰራተኞቹ የሚጠቀመውን ሰርቪሶች ወደ ከተማችን በማምጣት ተጠቀሙ ብሎ ለህዝቡ ሰጥቷል። ህዝቡም በጣም ተደስቶ እየተጠቀመ ነው። አብዛኛው ከተማችን ውስጥ የሚበዛው ባጃጅ ስለሆነ ባጃጅ ደግሞ ተራርቀ መቀመጥ አትችልም እንደምታወቀው። ብሩም ደግሞ እጥፍ ስለምትከፍል በጣም ምቹ አይደለም። ደምቢዶሎ ዩኒቨርሲቲ አሁን ሰርቪሶችን ከሰጠ በኋላ ብዙ ሰው ስለሚይዝ ሰው ተራርቆ ይቀመጣል። ስለዚህ ደምቢዶሎ ዩኒቨርሲቲ በጣም ጥሩ ነገር ፍርጥሩናል።
የደምቢዶሎ ዩኒቨርሲቲ ዓለም አቀፍ ስጋት የሆነው የኮሮና ወረርሽኝን አስቀድሞ የመከላከል ተግባሩን ለመከወን 5 ሚሊዮን ብር ገደማ መመደቡን ነው የዩኒቨርሲቲው ፕሬዝዳንት ዶክተር ለታ ተስፋዬ ገለጹት። ወረርሽኙ በደምቢዶሎ አካባቢ የሚከሰትበት ሁኔታም ሆነ ተጠርጣሪዎች ከተገኙ ከቄሌ ሞለጋ ዞን አስተዳደርና ከደምቢዶሎ ሆስፒታል ጋር በመተባበር ስርጭቱን ለመግታት ለ120 ሰዎች የሚሆን ለይቶ ማቆያና የሕክምና ቦታም ማዘጋጀታቸውን አስታውቀዋል ፕሬዝዳንቱ። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ ደግሞ ሳውዲ አረቢያ ከ15 ዓመት በታች በሆኑ ወንጀል ፈጻሚዎች ላይ የሞት ቅጣት ውሳኔ እንዳይሰጥ ወሰነች። ግርፋትንም እንደ ቅጣት መጠቀሟን አቆመች። ውሳኔው በንጉሱና ባልጋወራሹ የተጀመረው ለውጥ አካል መሆኑን የጠቆመው የሀገሪቱ ሰብአዊ መብት ኮሚሽን ግዙፍ እርምጃ ሲል አሞግሶታል። ቆንጅታዬ ዘርዘር ያለውን ዘገባ ታሰማናለች።
ትናንት እሁድ ከአንድ ከፍተኛ የሳውዲ አረቢያ ባለስልጣን የተሰጠውን መግለጫ ጠቅሶ አሶሺየትድ ፕሬስ እንደዘገበው ሁለቱም የቅጣት አይነቶች እንዲቀሩ ያዘዙት የሀገሪቱ ንጉስ ሳልማን ናቸው። በወንጀል የተፈረደባቸው ሰዎች በግርፋት መቀጣታቸው ቀርቶ በእስራት፣ በገንዘብ መቀጮ አለዚያም በማህበራዊ አገልግሎት እንዲቀጡ የተደረገው ውሳኔ በዚያች ሀገር እጅግ አወዛጋቢ ሆኖ የኖረ የወንጀል ቅጣት የሚያስወግድ ነው። ንጉሳዊቱ ሀገር በህዝቡ ላይ የተጫኑ ገደቦችን ለቀቅ ለማድረጓና እጅግ ጥብቅ የሆኑ የእስልምና ህግጋትን መከተሏን ረገብ እንድታደርግ ያበቁ የንጉሱ ልጅና አልጋውራሻቸው ልዑል ሞሐመድ ቢን ሳልማን እንደሆኑ ነው የሚነገረው። አልጋውራሹ በአንድ በኩል ሀገሪቱን ለማዘመን የውጭ መዋለ ነዋይ አፍሳሾችን ለመሳብና በዓለም አቀፉ ማህበረሰብ ዘንድ ያላትን ገጽታ ለማሳመር ይሞክራሉ። በዚያው ጎን ነጻ አመለካከት የሚከተሉ ዜጎችን፣ ለሴቶች መብት ተከራካሪዎችን፣ ጸሐፊዎችን፣ አክራሪ ያልሆኑ የሃይማኖት መሪዎችን እና ለውጥ አራማጆችን ያሳድዳሉ። እንደ አውሮፓውያን አቆጣጠር በ2018 ዓመተ ምህረት ሳውዲያዊው ጋዜጠኛ ጃማል ካሾጂ ባልጋውራሹ የደህንነት ሰዎች ቱርክ ውስጥ መገደሉ በዓለም አቀፍ ደረጃ በልዑሉ ላይ ከባድ ውግዘት እንዳስከተለ የሚዘነጋ አይደለም። በወጣትነት ወንጀል በፈጸሙ ላይ የሞት ቅጣት እንዳይወሰን ንጉስ ሳልማን በማዘዛቸው ከሺያ እስልምና ተከታይ ማህበረሰብ የሆኑ 6 የሚሆኑ ተከሳሾች ከሞት ቅጣት ሊያመልጡ ሳይሆን እንዳልቀረ ተነግሯል። በመንግስት ተቃዋሚ ሰልፍ ላይ በመሳተፍ የተከሰሰው አሊ አልናምርን ጨምሮ ተከሳሾቹ ወንጀል ፈጽመዋል የተባሉት 18 ዓመት ሳይሞላቸው በመሆኑ ነው። ሳውዲ ውስጥ የመንግስት ተቃዋሚ ሰልፍ ላይ መካፈል፣ ስርዓት በማደፍረስ የመሪውን ትዕዛዝን ባለመቀበል ያሸባሪነት ወንጀል በመፈጸም ያስከስሳል። አሶሺየትድ ፕሬስ ባገኘው የአዲሱ የንጉስ ሳልማን ትዕዛዝ ሰነድ መሰረት አቃቢያነ ሕግ የክስ ዶሴዎችን እየመረመሩ ከፍተኛውን የ10 ዓመት እስራት ያጠናቀቁትን የቅጣት ውሳኔ እንዲሰርዙላቸው ያዛል። በሽብርተኝነት ተያያዥ ወንጀሎች የሚከሰሱ ታዳጊ ወጣቶች ጉዳያቸው በተለየ መንገድ እንደሚያዝ ነው በአዋጁ የተቀመጠው። ለጊዜው በአዋጁ ላይ በግልጽ ያልተቀመጠው የሞት ቅጣት ውሳኔ አይሰጣቸውም ማለት ነው። የመጨረሻውን የ10 ዓመት እስራት ይመለከታቸዋል ወይ የሚለው ነው። ባለፈው ዓመት ሳውዲ አረቢያ የ16 ዓመት ልጅ ሳለ በወንጀል ድርጊት የተከሰሰ አንድ ወጣት በሞት ቀጣለች። ለሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል ታዲያ አብዱል ካሪም አልዋሃድ በሞት የተቀጣው በሀገሪቱ የሺያዎች አካባቢ በተካሄደ አንድ የተቃውሞ ሰልፍ ላይ በመካፈሉ ነው ሲል ድርጊቱን አውግዟል። አምነስቲ ኢንተርናሽናል እና ሂዩማን
እዚ ካብ ዋሽንግተን ዲሲ ዝፍኖ ሬድዮ ድምፂ ኣሜሪካ እዩ። ኣብ 21 25 ሜትር ባንድ ከምኡውን ኣብ ፌስቡክን ዩቲዩብን ብቐጥታ ዝፍኖ ሬድዮ ድምፂ ኣሜሪካ ጀሚሩ። ከመይ ቀኒኹም ከመይ ኣምሲኹም ክቡራት